በተለያዩ የኢትዮጵያ ክፍሎች የተቀሰቀሰውን ህዝባዊ አመጽ፣ የደረሱ ጉዳቶች፣ ቀጣይ አቅጣጫና ሁነኛ የመፍትሄ አማራጮች ለመቃኘት የታለሙ ተከታታይ ውይይቶች አካል ነው። ቀጣዩ ተወያዮቹ አቶ ደረጀ ገብሬ በአዲስ አበባ ዩኒቨርሲቲ የአማርኛ ቋንቋ ስነ ጽሑፍና ፎክሎር ትምህርት ክፍል የድርሰትና ቋንቋ የማስተማር ዘዴ ረዳት ፕሮፌሰር፣ የልብ ወለድና ትምህርታዊ መጽሐፍት ደራሲም ናቸው። አቶ ኃይሉ ጸጋዬ የበርካታ የቴሌቪዥንና የራዲዮ ድራማዎች፣ የፊልምና የመድረክ ቲያትሮች ደራሲ፣ የኢትዮጵያ ወቅታዊ ሁኔታ ፈተናዎችና የአሁኑና የነገ መለያዎች። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የውይይቱን የመጀመሪያ ክፍል ይዞ ቀርቧል።
በዚህ ሰዓት ፕሮግራማችንን የሚከታተሉ አድማጮች በየስራዎቻችሁ የሚያውቋችሁ አዲስ ትውውቅም አያስፈልጋችሁ እንደሆነ እረዳለሁ። ከስራዎቻችሁ ባሻገር በግልም እንደ ዜጋ ጭምር የምትወያዩበት ፕሮግራም ነው። ቀደም ብዬ እንደጠቆምኩት በኢትዮጵያ ወቅታዊ ጉዳዮች ላይ ያተኩራል። ድህረ አስቸኳይ ጊዜ አዋጅ ሁኔታዎችን ከማየት እንጀምር። አዲስ አበባ ምናልባትም ወጣ የማለት እድል ከነበራችሁ ኢትዮጵያ በእናንተ ውሎ ምን ትመስላለች? የሰሞኑን ሁኔታ ያያችሁትን፣ ከዚያ አዋጅ በኋላ የተለወጡ ነገሮች ካሉ የቀን ውሏችሁን አጋጣሚዎቻችሁን ማንሳት እንችላለን። ከአንዳችሁ ልጀምር።
ደረጀ ቅድሚያ ለስን ወይስ ተቀጥል? ቀጥል ሀይሉ። ኦኬ። እኔ ከዚህ ከአዋጁ በኋላ ከአዲስ አበባ አልወጣሁም። አዲስ አበባ ውስጥ ግን በተለያዩ ቦታዎች እዘዋወራለሁ፣ ስራ እሰራለሁ፣ ሰዎች አገኛለሁ። ያን ያህል ብዙ የተለወጠ የምለው ነገር የለም። አስቸኳይ ጊዜ አዋጁ ታውጇል፣ ግን ሰዎች ይንቀሳቀሳሉ፣ ይሰራሉ። አዲስ አበባ ውስጥ የማየው ነገር ይሄንን ነው።
በሰዎች እንቅስቃሴ፣ በሰዓት ትራንስፖርት ላይ የተለወጠ ነገር አለ?
ማታ ማታ ከሁለት ሰዓት ከሶስት ሰዓት በኋላ ብዙ ሰው ይንቀሳቀስም። ይሄ ተከልክሎ አይደለም፣ ግን ሰው በራሱ ጊዜ ወደ ቤት መግባትን የመረጠ ይመስላል እንጂ በአጠቃላይ ግን ኖርማል ላይፍ ነው ያለው።
አቶ ደረጀ
እንቅስቃሴ ውስን ነው። እኔ ከቤት ጠዋት ሁለት ሰዓት ሰሩም ከሀያ ገደማ ደርሳለሁ እዚህ። እዚህ ደግሞ ተነስቼ ቤቴ አስራ ሁለት በኩል ድረስ ቤቴ እገባለሁ። እንደውም ዛሬ ለዚህ ኢንተርቪው ስትል ቆየሁኝ እንጂ እኔ ቤቴ ነበር። የዘወትር ተግባሬ ነው፣ ብዙም አላመሽም። በዚህ ውስጥ የማያቸው አዲስ ነገር የለም። ከዚህ ጨልጠል ካለፈው ቅዳሜ ወዲህ ያየሁት የታዘብኩት ነገር የለም። ብዙም እንቅስቃሴ ላላ ያለ ስለሆነ ሊሆን ይችላል። በዚህ ውስጥ እንዲሁም ከጎረቤትም እንዲህ ስንነጋገር ብዙም ያመጣው ተጽምላ አይመስለኝም። ካለ ሁናቴ አንጻር እንግዲህ ዛሬ ያው ለዚህ ኢንተርቪው ስላምሽቻለሁ እንግዲህ ትራንስፖርትንም ምኑን መያዝ ይሆናል። ከዚህ አንጻር ይህን ያህል የተለየ ነገር አላስተዋልኩም።
መልካም። አሁን ያለውን ሁኔታ በማየት የሚቀጥሉትን ማዝማሚያዎች ለመመልከት የሚቻልበት አዎንታዊ የሆኑ ሀሳቦችንም መፈንጠቅ የሚቻልበት ውይይት እንዲሆን ነው እና እንደው ትዝብታችሁን መንደርደሪያ ነው ያደረግኩት። ኢትዮጵያ አጣብቂኝ ውስጥ የገባችበት ጊዜ፣ የሰው ሕይወት አልፏል፣ የተለያዩ ግጭቶች ተስተውለዋል። ባለፉት በርከት ያሉ ሳምንታት ውስጥ ብዙዎች ስጋታቸውን በተለያዩ መንገዶች ያንጸባረቁበት ጊዜ ነው እና እንደሚያሳስባችሁ እሙን ነው። ከዚህ ቀጥሎ የሚመጣው ምዕራፍ፣ ከዚህ ቀጥሎ የሚፈጠረው ሁኔታ እንዲህ እንዳይሆን እሰጋለሁ፣ ፈራለሁ የምትሉት ከልባችሁ የሚያስጨንቃችሁ ነገር ካለ የቱ ነው? ግራና ቀኝ እያልኩ ነው በሁለታችሁ ጋር የምመላለሰው። ኃይሉ፣
ይሄ ስቴት ኦፍ ኢመርጀንሲ የአስቸኳይ ጊዜ አዋጅ መታወጁ ምናልባት አሁን ላለው ወቅታዊ ሁኔታ አስፈላጊ ሊሆን ይችላል። ለምንድን ነው ይሄን የምልህ? በቅርቡ አሜሪካን ሀገር እንደውም በቴሌቪዥን ላይ አንስቼዋለሁ ይሄንንም፣ ሻርሎቴ ላይ ረብሻ ተነስቶ ለዛች ስቴት ብቻ ስቴት ኦፍ ኢመርጀንሲ ታውጇል። ለምንድን ነው ያን የታወጀው? ሰዎች እየተነሱ ንብረት ማውደም ጀመሩ። ዜጎች ስንተቃውሟቸውን በሰላማዊ መንገድ መግለጽ እንዳለባቸው እንደሚችሉ የአሜሪካንም ህግ ተመንግስቱ የሚያስቀምጠው ነገር ነው። ግን ወደ አመፅና ወደ ጥፋት ስትሄድ የትኛውም ዴሞክራሲያዊ ሀገር ቢሆን ሌሎች ዜጎች፣ ድርጅቶች፣ የመንግስት ሀብት እንዳይወድም ስቴት ኦፍ ኢመርጀንሲ የማወጅ ነገር አዲስ አይደለም። በበርካታ ቦታዎች ንብረት ይወድም ነበር። ድርጅቶች፣ ፋብሪካዎች ይቃጠሉ ነበር። የግለሰቦች፣ የድርጅቶች መኪናዎች፣ ቤቶች ይሰባበሩ ነበር። ዜጎች ቅሬታ ሊኖራቸው ይችላል። ግን ያ አልፎ ለምሳሌ እኔ ከቤቴ ወደ ናዝሬት ወይም ወደ ድሬዳዋ ሲሄድ የኔ መኪና ሊጋይበት ምክንያት የለም። እንግዲህ ስድስት ወር ነው የተባለው ስቴት ኦፍ ኢመርጀንሲ ያረዝሞ ይሆናል አላውቅም። ሀገር ከተረጋጋ ይችላል ብዬ አስባለሁ እንጂ አሁን ይሄ ነገር መታወጁ ስህተት ነው ወይም ጥፋት ነው ብዬ በፍጹም አላስብም። አሉላ፣
ድካም የተወሰደው እርምጃ አዎንታዊ ውጤት ሊያመጣ ይችላል፣ ይታዩ የነበሩ ቀውሶች ላይም የማርገብ ሁኔታ ሊፈጥር ይችላል ብለሃል። ሀይሉ
እንደሱ ነው ማስበው።
ደረጀ፣ ከመመለሴ በፊት አንተው ጋር ልቆይ፣ ተከታይ ጥያቄ እንዳነሳ ይጋብዛል ያነሳኸውና ቀደም ብለህ ጠቆም አድርገሃል። ለዚህም ውይይት የቅርብ ጊዜ መነሻ ሆኖኛል በኢትዮጵያ ቴሌቪዥን የኪነ ጥበብ ወጎች የሚስተናገዱበት ፕሮግራም ላይ አሁን ያለው ሁኔታ ያሳስበኛል ስትል ድንገት በቀጥታ የሚተላለፉ ስርጭት ላይ እንደሚቆረቆር ግድ እንደሚለው ዜጋ ያነሳቸውን ነጥቦች ተመልክቻለሁኝ። ሀይሉ፣ ይሄ የአስቸኳይ ጊዜ አዋጁ ምናልባትም በጊዜያዊነት ለማርገብ የረዳውን ያህል ዋነኞቹ ጥያቄዎችስ መሰረታዊ ጥያቄዎች ናቸው ወደዛ ያመሩት?
ይሄ አሁን አሉላ፣ ይሄ በጣም ሰፊ ጉዳይ ያንተ የአየር ሰዓት ይበቃል ላይ በቃም አላውቅም፣ ግን የምመለከተውን ነገር ልንገርህ። የሚያሳስበኝ በዛም ሰዓት የተናገርኩት መንግስትም አሁን በፊት ለፊት ተደጋጋሚ በግልጽ የሚናገረው የመልካም አስተዳደር እጦት ወይ ምናምን አለ፣ ኮረፕሽን የትኛውም ሀገር አለ፣ እነኛ አይነት ነገሮች መታረም መስተካከል አለባቸው ነው። እዚህ ሀገር ውስጥም ደግሞ ያሉትን ችግሮች ዜጎች የሚረዱበት መንገድ ያስፈልጋል። አንዳንዱ ነገር ያሳዝንሃል። ለምሳሌ እኔ የፖለቲካ ሰው አይደለሁም፣ የትኛውም ፓርቲ ወይም ቡድን ጎራ ውስጥ የለውበትም፣ ኖሬም አላውቅም። ግን ለራስህ የፖለቲካ ጥቅም ስትል ከታሪካዊ ጠላቶች ጋር የምትተባበርበት ምክንያት ምንድን ነው? አፍራሽ ነገር አላቸው ወደ ሀገር ውስጥ ሲመጡ። ማለት እኛ ጋር የድርቅ ሁኔታ ነበረ፣ ከቨር የተደረገ ኢኔሴንስ ለሌላው ዓለም እርዳታ ሳይጠየቅ ከቨር የተደረገ የድርቅ ሁኔታ ለ2007 2008 2006 ጀምሮ ውይይት ላይ የነበረ እና ኢኮኖሚክሱ በተለያየ ምክንያት ይወርዳል። ያ የህዝብን ቅሬታ ይፈጥራል። እነኚህ ነገሮች ደግሞ ከየትኛውም ጎራ ለሀገር የሚያስብ ሁሉ ሊነጋገርበት ሊወያይበትና መፍትሄ ሊፈልግበት ነው የሚገባው እንጂ የፖለቲካ አድቫንቴጅ ሊወስድበት አይደለም የሚገባው። እኔ የሚታየኝን ነው የምልህ። እና ህዝብ ጥያቄ ስላነሳ ወደ ዘር ጥያቄ ማምጣት ምን ማለት ነው? አሉላ፣ አሁን ዘር አማራ፣ ኦሮሞ፣ ትግሬ ምናምን እየተባባልን እንድንጠላላ ወይም እንድንጣላ የሚያደርግ ነገር መርጨት በጣም የሚያሳዝን ነው፣ የሚያሳስብ ነው። እነኝህን ነገሮች ነው የማልደግፋቸው የምቃወማቸው እና የሚያሳስቡኝ ብለህ እነኝህን ነው።
መልካም፣ ያነሳሳቸውን አንዳንድ ነጥቦችም ፈታ አድርገን እንመለከታለን። አቶ ደረጀ፣ በአንተስ በኩል በኢትዮጵያ ዛሬ ያለው ሁኔታ ያሳስብሃል ወይ? ካሳሰበህ የቱ ነው በእርግጥ ወዳልተፈለገ አዝማሚያ ከመሄዱ በፊት ሁነኛ አጥጋቢ የሆነ ምላሽ ሊሰጠው ይገባል የምትለው?
አዎ፣ እርግጥ ነው ልህ ጠቅላይ ሚኒስትሩም ወጥተው በአደባባይ የተናገሩት በኢትዮጵያ ቴሌቪዥን የተላለፉ ነገሮች፣ እንዲህ ደግሞ የተለያዩ ዓለም አቀፍ ሚዲያዎችን የሚያስተላልፏቸው መልእክቶች፣ የተለያዩ ነገሮችን ስናይ ቀደም ብለው መወሰድ ያለባቸው የመነጋገር የመተሳሰብ ከአንድ አቅጣጫ ብቻ ሳይሆን ከተለያዩ አቅጣጫዎች ሊነሱ የሚችሉ ቅሬታዎችን በአግባቡ አይቶ ተገቢውን አቅጣጫ የማስያዝ እና ሰው ሊቀበላቸው ሊያምናቸው የሚችሉ መልሶችን የመስጠት አቅም ቢኖር ጥሩ ነበረ እና ፍላጎት ቢኖር እውነቱን ለመናገር ብዙ ምሁራን፣ የተለያየ ሙያ ያላቸው ሰዎች ነጻ ሚዲያ ተቋቁሞ በስራ ላይ ከዋለበት ጊዜ ጀምሮ ይሄ ኢህአዴግ ወደ ስልጣን ከመጣ በኋላ በተፈጠረው የነጻ ሚዲያ እድል እነ ጦቢያ፣ እነ ጦማር፣ እነ ኢትዮጵያ፣ እነዚህ የመሳሰሉት ብዙ ጋዜጦች እንዲህ የመሳሰሉ ነገሮች እንዳይመጡና በሰዎች መካከል መነጋገር እንዲኖር፣ መግባባት እንዲኖር መንግስትን የሚመሩት ሰዎችም እና በዛ ውስጥ ያሉ ኃላፊነት የሚሰማቸው በኃላፊነት ነው ያሉ ሰዎች ሊያደርጉ የሚገባቸውን ከተለያዩ አቅጣጫዎች ምክር ሲለገስበት የነበረ ጉዳይ ነው እና ይህን ጉዳይ ሳየው ነባር ስጋት ነው አሁን ተጠቃሎ የመጣው እና የታየው ብዬ ነው ምን የምረዳው። እና እኔ አሁንም ስጋት የምንድን ነው ይህም ደርሶ እያለ መነጋገር ካልተቻለ ለመነጋገር እንደምታውቀው አንድ ነገር የምናይበት 360 ዲግሪ ነው። ዓለም ክብ ነች። 360 ዲግሪ ዞረ ልናይ አንችልም። ስለ አንድ ጉዳይ እኛ ከቆምንበት እያንዳንዱ ሰው ከቆምበት አቅጣጫና ማዕዘን ሆኖ ነው አንድ ነገር የሚያየው እና በአንድ ጉዳይ ላይ ከተለያዩ አቅጣጫዎች የሚመጡ ሀሳቦችን አፍተ ልብ ሆኖ አእምሮን ልቦናን ሰፋ አድርጎ መነጋገርና እነዚያን ነገሮች በማዕቀፍ ውስጥ አልፈው የተንጠረጠሩ ዋና ዋና ጉዳዮች ከሰው አንጻር የሚመጡ ከተለያዩ ወገኖች አንጻር የሚነሱ ጉዳዮች በምን መንገድ ቢፈቱ ይሻላል የሚል የረጋ ሀሳብን የሚጠይቅ አርቆ ማሰብን ማስተዋልን የሚጠይቅ ተግባር ላይ ነው ያለ ነው ብዬ ነው ማስበው ነው። ስለዚህ ልዩ ልዩ ወገኖች የሚሰጧቸው እንደ ሽማግሌ እንደዚህ የመሳሰሉ ነገሮች በሽምግልናም በተለያዩ መንገዶች ሰፋ ያለ መድረክ ተፈጥሮ መወያየት፣ ሌላውን ወገንም የመስማት አንጻር ብቻ ሳይሆን ከተለያዩ አንጻር ማዕዘኖች ያለው ቁም ነገሩ መሬት ላይ ያለውን ነገር በደንብ ስትፍት አድርጎ አይቶ ከዛ ውስጥ የሚጠቅመውን ነገር ይዞ መውጣትን የሚጠይቁ ናቸው ብዬ ነው የማስበው ነኝ። አንድ ነገር እዚህ ላይ የማስታውሰው የ53ቱን ግርግር በሚመለከት የመንግስት ነው ወይም የዛን ጊዜ የነበረውን አስመልክተው አዲስ አለማየሁ ማስታወሻ ብለው ለንጉሱ ያቀረቡት አንድ ጽሁፍ አለ እና ምንድን ነው ለንጉሱ በዛ ጊዜ የነበረውን ሁከት ብለው ነው እሳቸው ይሄ በአሁኑ ጊዜ የተነሳው ሁከት እንዲሁ ባጭሩ የተነሳ አይደለም፣ የበረደ ቢመስልን ጫፍና ቅርንጫፉን በመጨፍጨፍ ችግሩን ማስወገድ አይቻልም፣ ከስሩ መነቀል እና ከስሩ መታየት አለበት፣ ችግሩ ከስሩ መነቀል አለበት ብለው ንጉሱን መክረው ነበር። ከሳቸው ቀጥሎ ደግሞ አውቀን እንታረም ብለው ጀነራል አብይ አበበ አንድ መጽሐፍ አነስ ያለች ጽፈው ነበር እና በዚህ አይነት ችግሮችን ከስሩ በደንብ አይተህ ከግራ ከቀኝ አይተህ በደንብ ምጥል አድርገህ ካላየሃቸው ካላብላላቸው እና መፍትሄ ካልፈለግ እንደገና በሌላ መልክ እና በሌላ ሁናቴ ማገርሽታቸው አይቀርም። ይህን እሰጋለሁ። እንግዲህ እድሜን ትንሽ ወደ ስልሳው እየተጠጋ ስለሆነ መኖር የሚያስተምረኝ ማንበብ እና መጽሐፍ ብቻ ሳይሆን በእድሜ ያየኋቸው ነገሮች ልጅ ሆኜ በኃይለ ሥላሴ ጊዜ ዘመን፣ በኋላም ደግሞ በጉልምስና ዘመኔ በስራ አለም በደርግ ዘመን እና አሁንም ደግሞ አብዛኛውን የ25 ዓመት ቀላል አይደለም ስኖር ያየኋቸው በየቀኑ የሚያጋጥሙኝ እና መልካም ነገሮች እምላቸው እንደዚህ ደግሞ ይሄ ነገር ባይሆን እምላቸው ነገሮች አሉ። ከዛም ይነሱ እና እነዛን ሰከን ባለ ሁናቴ ረጋ ባለ አኳኋንና አያያዝ ፈር ያለው እና በደንብ ጥብቅ ያለ ነገር መስራት ይጠይቃል። አዋጁ አንዳንድ ጊዜያዊ ችግሮችን ለማስወገድ ይረዳ ይሆናል፣ አንዳንድ ነገሮች ይረዳ ይሆናል። ግን መሰረታዊ የሆነ አገር ነው፣ ህዝብ ነው፣ ትውልድ ነው የሚመጣው፣ ትውልድ ነው የሚሄደው። አገር ይቆያል፣ ትውልድ ቅብብሎች ነው። በዚሁ ሰዎች የተወሰነ ድርሻ ያለን በየድርሻችን አስተዋጽኦ እያደረግን ደስ ብሎንም ከፍቶንም ጥሩ እየሰራንም እያበላሸንም እናልፋለን። ይህ አይደለም ዋናው፣ በጊዜው የምናየውና የምንደርስበት ወይም ያለንበት ሁናቴ አይደለም። እያንዳንዱ ሰው 3 ትውልድ ይዞ ነው የሚኖረው። ታሪክ አለው ከኋላ የራሱ ከያት ከቅድሚያት የሀገርም የግልም የቤተሰብን ታሪክ አለው አንድ ሰው። ከዚያን ደግሞ ዛሬ ሆኖ ራሱ የሚሰራው ደግሞ አለን። ቀጥታ በተሳትፎ በማልማትም በማጥፋት የሚሰራው ነገር አለ። ይሄ ሁሉ ተደምሮ ሁለቱን ደግሞ ለሚቀጥለው ትውልድ ያስተላልፋል። እያንዳንዳችን በዚህ ሂደት ውስጥ ነው የምናልፈው። ስለዚህ እነዚህ 3 ነገሮች ያገናዘበና የወደፊቱን የሚያሳምር ነገር ተሳስቦ እና አስቦ መስራት የሚጠይቅ ይመስለኛል። አንድ ፕሮፌሰር እርቅና ሰላም ላይ ሲናገሩ አሁን ስማቸውን ዘንግቻለሁ፣ ሰላም አለ እርቅ ግን መምጣት አለበት ብለው ነበር ወደ 85-86 አካባቢ ይመስለኛል። እና ይሄ አሁን ላለንበት ለኛ ለዚህ ትውልድ ውስጥ ላለ ነው በስራ ላይ ላለ ነው ሰዎች ለባለስልጣኖቹም ለተዳዳሪዎቹም ለተዳዳሪዎቹም ጥሩ ምሳሌ ነው የሚሆነው። እና ረጋ ብሎ ማሰብን ሰው የሚናገረውን ነገር ውስጡ ምን ፍሬ ነገር አለው ብሎ በእውነት መዝኖ ማውጣትና ማውረድን ይጠይቃል ዘመኑ። እነዚህ ነገሮች በደንብ ማስተዋል ይጠይቃል። ምንጩ ምንድን ነው? ለምን እንዲኮነ እንዲህ የሚል ግንዛቤ ካለ ስር ሳይሰድና የበለጠ ጥፋት ሳያጠፋ እነዚህ ላይ እርምጃ መውሰድን ተጨባጭ የሆነ ነገር ስሙላ ሳይሆን የሚታይና የሚያመረቃ የሚቆረጥም ነገር መስራትን ይጠይቃል ብዬ ነው የማስበው። የጊዜያዊ ነገር እና ለ6 ወር ወይም ለ3 ወር ማለቱ አይደለም። ዘላቂ መፍትሄ የሚያስፈልጋቸው በርካታ ነገሮች አሉ ብዬ ነው የማምነው።
መልካም ዘላቂ መፍትሄ የሚሹ ችግሮች መኖራቸውና መታየትም ያለበት በዘለቄታው መፍትሄ ወደሚያመጣ አቅጣጫ ይሄን ነው የሚለውን ቀደም ብለህ የጠቀስካቸው የኢትዮጵያ ጠቅላይ ሚኒስትርን ጨምሮ መንግስት በበኩሉ ያመነው የመልካም አስተዳደር ጉድለት ነው ብሎ ያለው ነገር ግን በመፍትሄ ያፈላለጉ ላይ ሌሎች ያልተስማሙባቸውን ከብዙዎች የሚነሱትን ጥያቄዎች ፈታፈታ አድርገን እንመልከት። ኃይሉ ወደ አንተ ነው የምመጣው። የህዝብ ጥያቄ ሲነሳ፣ መሰረታዊ የሰው ልጆች መብትን የሚመለከቱ ጉዳዮች ሲነሱ፣ በግጭት ወይም ባለመግባባት ብቻ የሚተረጎም ስላልሆነ በመንግስት በኩል የመልካም አስተዳደር ጉድለት አለ ቢባልም የባለስልጣናት መቀየር ሳይሆን ትክክለኛ መፍትሄ የሚጠይቅ ነገር አለና ስሙን የሚል ጥያቄ በተነሳበት የመንግስት ባለስልጣናት መስማት አይደለም ወይም መልሳቸው መሆን ያለበት መንግስት እንኳን ባመነው በርካታ ሰዎች ተገድለዋል። ከአንድ በላይ ድንገቶች ተከስተዋል። እነኛን መሰረታዊ ጥያቄዎች ለመመለስ መፍትሄው ያስቸኳይ ጊዜ አዋጅ ብቻ ነው ወይ?
አድማጮች፣ ውይይቱ አልተቋጨም። ለቀደመውና ለሌሎች ጥያቄዎች ተወያዮች የሚሰነዝሯቸውን ሐሳቦች አካቶ በሚቀጥለው ሳምንት ይዞ ይመለሳል አሉላ። ለአሁኑ ግን እንግዶቻችንን እናመሰግናለን።